ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ መስከረም 27 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም በየ15 ቀኑ ቅዳሜ የምናቀርብላችሁ የግጥም መድበል ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
የወያኔ ታማኝና ነባር አገልጋይ የነበረው አባዱላ ገመዳ አሁን ካለበት ያፈጉባኤ ስልጣን መልቀቁን በመግለጽ የመልቀቂያ ደብዳቤ ያስገባ መሆኑንና የሚመለከተው ክፍልም ያጸደቀለት መሆኑን የዜና ምንጮች ዘግበዋል። ይህ ዜና ይፋ የሆነው የወያኔ ፓርላማ ከሚከፈትበት ከሰኞ መስከረም 29 ቀን 2 ቀን ቀደም ብሎ ሲሆን የወያኔ ዜና ማሰራጫዎች ስለጉዳዩ ምንም የተናገሩት ጉዳይ ባይኖርም አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ዜናውን አረጋግጦ ዘግቧል። አባዱላ የመልቀቂያ ደብዳቤውን ያስገባው ከ15 ቀናት በፊት መሆኑ ሲታወቅ፣ ለመልቀቁ ዋነኛ ምክንያት በምስራቅ ኢትዮጵያ ከ150,000 በላይ የኦሮምኛ ተናጋሪ ኢትዮጵያውያን ከቤት ንብረታቸው በማፈናቀል ሂደት ውስጥ የፌዴራሉ የጸጥታ ኃይሎች ሚና ነበራቸው በማለት ነው ሲል አንዳንድ ምንጮች ዘግበዋል። ከዚህ ቀደም ማስተር ፕላኑን በመቃወም ብዙዎች ሞተው በብዙ ሺህ የሚቆጠሩ ለስር ሲዳረጉና ባለፈው ዓመት ደግሞ በሬቻ በዓል ለመብታቸው በጩሁ በግፍ ሲጨፈጨፉ ጆሮ ደባ ልበስ ያለው አባዱላ ዛሬ በሐረርጌ በተፈናቀሉ ኢትዮጵያውያን ምክንያት ስልጣን ለቀቁ ቢል ፍጹም ተአማኒነት የለውም የሚሉ ብዙዎች ናቸው። ባለፈው ጥቂት ቀናት በአባዱላና በቀንደኛ የወያኔ ባለስልጣኖች መካከል ግጭትና ውጥረት የነበረው መሆኑም ተገልጿል። አባዱላ እስከዛሬ በሰራው ገበታ ላይ ያለ መሆኑን የተገለጸ ሲሆን ምናልባት ሰኞ በሚከፈተው የምክር ቤት መክፈቻ ላይ ተገኝቶ ምክር ቤቱ መልቀቂያውን ተቀብሎ ሌላ አፈጉባኤ ከተመረጠ በኋላ ይሰናበት ይሆናል ተብሏል። አባዱላ ወያኔ በከፍተኛ ደረጃ ያገለገለ ሲሆን ከዚህ በፊት በተለያዩ ቦታዎች ስልጣን ተሰጥቶት መስራቱና በየቦታው በርካታ ገንዘብ ዘርፎ የባንክ የሆቴሎችና የኢንዱስትሪ አክሲዮን ባለቤት መሆኑ ይታወቃል። የአባዱላ ስልጣን መልቀቅ በወያኔ ከፍተኛ ባለስልጣኖችና በተለጣፊ ድርጅቶች ኃላፊዎች መካከል ያለውን ውጥረት የሚገልጽ ሲሆን በግለሰቡ ላይ ምን እንደሚደርስበት ወደፊት የሚታይ ይሆናል። በመስከረም ወር የእቃዎች ዋጋ ንረት 10.8 ከመቶ መድረሱን የማዕከላዊ ስታቲስቲክስ ጽሕፈት ቤት አርብ መስከረም 26 ቀን ካሰፈረው ዘገባ ለማወቅ ተችሏል። በመረጃው መሰረት የምግብ እቃዎች ዋጋ ካለፈው ወር ቀንሷል ቢባልም በዚህ ወር 13.2 ከመቶ መጨመሩ ችግሩ የገላ መሆኑን ያሳያል ተብሏል። ምግብ ነክ ያልሆኑ ቁሳቁሶች ደግሞ በ8.1 ከመቶ የዋጋ ጭማሪ ማሳየታቸው ታውቋል። ድንበር የለሽ ሐኪሞች የተባለው ድርጅት አርብ መስከረም 26 ቀን ይፋ ባደረገው ዘገባ ባለፉት 3 ተከታታይ የክረምት ወራት በቂ ዝናብ ባለመገኘቱ ምክንያት ሰፋፊ የሆኑ አካባቢዎች ከፍተኛ አደጋ ላይ መሆናቸው ገልጿል። በእነዚህ ቦታዎች ምርት በበቂ አለመመረቱ፣ የቀንድ ከብቶች በብዛት መሞታቸውና የምግብና የውሃ እጥረት መከሰቱ ችግሩን ያጎላው መሆኑን አትቷል። ከሁሉም አካባቢዎች በጽኑ የተጎዳው የኦጋዴን አካባቢ መሆኑን ጠቁሞ አካባቢው በተመጣጠነ የምግብ እጥረትና በተላላፊ በሽታዎች ክፉኛ የተጎዳ መሆኑን ዘግቧል። በኦጋዴን ዶሎ በተባለው ቦታ ከፍተኛ ቁጥር ያላቸው ሕፃናት የተመጣጠነ ምግብ ባለማግኘታቸው ጉዳት የደረሰባቸው መሆኑን ገልጾ ባለፉት 10 ዓመታት ውስጥ ከታዩት ያውኑ አስከፊ መሆኑን ዘርዝሯል። ይህን የምግብ ጥረት ለማስወገድ ተቋሙ ቋሚና ተመላላሽ አገልግሎቶችን በማመቻቸት ባለፉት 10 ወራት ብቻ ለ12300 ህፃናት አገልግሎት የሰጠ መሆኑን ገልጿል። ወያኔ አተት በማለት ለሽፋን የሚጠራው የኮሌራ በሽታ በስፋት መሰራጨቱን ጠቁሞ ገልጾ በዚህ በኩል 16000 ዜጎች የህክምና አገልግሎት መስጠቱን ዘርዝሯል። ሌሎች አካባቢዎች በተመሳሳይ መንገድ የተጎዱ መሆናቸውን ጠቅሶ የእርዳታ ሰጪ ድርጅቶች አሰራራቸውን ከሁኔታው ጋር አስተካክለውና አቅማቸውን አሳድገው የእርዳታ አገልግሎታቸውን አጠናክረው መቀጠል ይኖርባቸዋልም ብሏል። የዚምባብዌ ፕሬዝዳንት ሙጋቤን ተካሉ ተብሎ የነበሩት ምክትል ፕሬዝዳንት ከፕሬዝዳንቱ ጋር ያላቸው ልዩነት እየጎላ የመጣ መሆኑን ታወቀ። ከነጻነቱ ትግል ጊዜ ጀምሮ የሙጋቤ የቅርብ ጓደኛና ወዳጅ የነበሩት ግለሰብ ከቅርብ ጊዜ ወዲህ በሙጋቤ ተከታታይ ወቀሳና ወገዛ የደረሰባቸው ሲሆን የሙጋቤ ባለቤት ግሬስ ሙጋቤም መንግስትን ሊገለብጥ ያሴረ ነው በማለት የከሰሳቸው መሆኑን ታውቋል። ምክትል ፕሬዝዳንቱ ሐሙስ ዕለት ለፕሬዝዳንት ሙጋቤ ያላቸውን ታማኝነት የገለጹ ቢሆንም በሁለቱ መሪዎች መካከል የሚታየው ውጥረት በገዢው ፓርቲ ውስጥ ያለውን መከፋፈል ያሳያል ተብሏል። ከሁለት ዓመት በፊት በሊቢያ በአይሲስ አሸባሪዎች አንገታቸው ተቀልቶ የተገደሉ የነበሩት የግብጽ ኮፕቲክ ክርስቲያኖች አስክሬን የተገኘ መሆኑን ከመንግስት ጋር ግንኙነት ያለውና ጸረ አይሲስ የሆነው ቡድን ቅዳሜ መስከረም 27 በሰጠው መግለጫ ገልጿል። ቡድኑ ወንጀሉን የፈጸሙት የአይሲስ አባላት ከአንድ ዓመት በፊት መታሰራቸውን ገልጾ ሰዎቹን ስለገደሉበት ሁኔታ ዝርዝር መረጃ ሰጥቷል ተብሏል። በግፍ የተገደሉት የግብጽ ኮፕቲክ ክርስቲያን አባላት አስክሬኖች ለቤተሰቦቻቸው ለማስረከብ ዝግጅት እየተደረገ መሆኑን ቡድኑ ጨምሮ ገልጿል።
በናይጀር ከሶስት ቀናት በፊት በደረሰ የደፈጣ ጥቃት ምክንያት መዳረሻው ጠፍቶ የነበረ አንድ የአሜሪካ ወታደር ሞቶ የተገኘ መሆኑ ታወቀ። ከሁለት ቀናት ፍለጋ በኋላ አርብ መስከረም 26 ቀን የወታደሩ አስከሬን የተገኘው የደፈጣው ጥቃት ከተደረገበት አካባቢ ሲሆን ወዲያውኑ በአውሮፕላን ወደ አገሩ ተሸኝቷል ተብሏል። በደፈጣው የሞቱት የአሜሪካ ወታደሮችና መኮንኖች ቁጥር ወደ 4 የተጠጋ ሲሆን ሌሎች 2 የአሜሪካ ወታደሮችና 8 የናይጀር ወታደሮች የቆሰሉ መሆናቸው ታውቋል። በተባበሩት መንግስታት ድርጅት ስር የትምህርት የሳይንስና የባህል ድርጅትን እንዲመሩ የተጠቆሙት ግብጻዊቷ ሙሺራ ካታብ ከተለያዩ የግብጽ የሰብአዊ ድርጅቶች ተቃውሞ የገጠማቸው መሆኑ ታወቀ። 6 የግብጽ የሰብአዊ መብት ድርጅቶች አርብ መስከረም 26 ቀን ባወጡት የጋራ መግለጫ በግብጽ መንግስት በርካታ ቤተመጻሕፍት ሲዘጉና የባህል ተቋሞች ላይ ጥቃት ሲደርስባቸው ሴትዮዋ ምንም ያልተናገሩ ከመሆናቸውም በላይ ተባባሪ ነበሩ በማለት ክስ አቅርቦባቸው ዩኔስኮ ጥቆማውን እንዳይቀበል ተማጽነዋል። ተቃውሞውን ካቀረቡት ተቋሞች መካከል የካይሮ የሰብአዊ መብት ኢንስቲትዩትና በሴቶች ጉዳይ በጥናት ስራ ላይ የተሰማራው ናዝራ የተባሉ ተቋሞች ይገኙባቸዋል።
በዛሬ ያለን ዜና በዚሁ ተጠናቀቀ።
በራስ መኩራት ጥሩ ተዘለዳው በራስ መተማመን በራስ መኩራት ጥሩ የእውቀት ምንነት ለገባው ምስጢሩ ነገሩ ላልገባው እንደ ወያኔ አይነት ፋይዳም የለው ትምህርት ፋይዳም የለው እውቀት እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈለጋ ሁኔታ አለና ብሎም ይንጀባረር በባዶም ይወጠር የአይነት ወራዳ ማንም ሊሆን አይችል ከወያኔ በቀር ባልዋሉበት ሜዳ የእውቀት አባወራ መሆን ባዶነት ነው አጉል ተራጉራ እርግጥ ነው ወያኔ ካለቀው ጀምሮ ነጠላ ቁጥር ነው ተባጂ በዜሮ ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለፋንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት ወያኔ እንደሚለው ቢሆንም ማንቁ እውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ ህዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና እውቀት ወያኔ ወንበዴ አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ህዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደሂቶ ሌባው ሰው ሲያልፍለት መቀለድ አይኖርም ከዚህ በኋላማ ህዝብ እየተራበ ዓለም እስኪሰማ ከመሬት ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩህ ቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትምም ቃል ክርን ያነቃል ከዘለዳው ነገር ለማይገባው ወዶት ለሚፈቅደው ድስቀቃስ ጎንብሶ ፍቱን መዳኒት ነው ጆሮን ከማልመዝመዝ ከየኔታ ቀጣት ክርን መፍቴ ነው ምንም ባይፈልጉት እቡይን በመከር መመለስ ያቀተ መሃል ወገቡ ላይ በክርን መነረተ መላ ሰውነቱ ሲነዝር ማየት ስልታዊ ብልሃት ነው ወዳጃዊ ምት ለፍልፎ ለፍልፎ ወሬ የሰለቸው የማይገባውን ሰው በክርን ቢደልቀው ከቃል ክርን መብለጡን ያኔ ይረዳል ለይኩን ለይኩን አሜን አሜን ሲል ያኔም ክርን ዛሬም ክርን መፍትሄ መገቢያ አጉል ገላማዛል ያንጓ መጋጠሚያ ተብሎ ቢባልም እስከ ዛሬ ድረስ ክርንን የሚተካ መፍትሄ አልተገኘም ክርን የለመደ ሰው ቢነቃ በራሱ ሁሌ ከማጎንበስ ይመረጣል እሱ ሁልጊዜ ማጎንበስ ሁልጊዜ ድሰቃ መወልወል መረገጥ ተውቦ እንደ ሳንቃ ነርቭን ማሰቃየት ምን አለ ቢበቃ ቀና ብሎ ቢሄድ ሰው በራሱ ቢማር በራሱ ቢነቃ Thank you.
تاريك برزا لو اني اتعفت الامرو ايتم بهما توما ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በመግፍ ፈንታ ቁርስ ብሳ ሆኖብናል ወደኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱራራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማሰለፋቸው የሚታወቅ ነው ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሻዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ የማየ ብሎ መሳመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሃፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው ታሪክን ማስታወስ ሐሰት ሐቅን እንዳፍን ነቅቶ መከላከል ስንልም ቂምን እንደ ጽግረዳ ተከል ውሃ ያጠጣን እና ቆይ ለማለት ዓለም ሆኑ ግልጽ ነው መርሳት ሌላ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና አድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መንጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕት ዓመት የድሮ ጨለንቆ ያሉትን ባሶሳና በደኖ እያጀቡና በአርባ ጉጉ እያደመቁ እያየናቸው። ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት በሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲቧርቅ በሻቢያ የሜዳ ራዲዮ ባጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ ያደባባይ ሚስጥር ሆኖ ይያለ አይኑን በጨዋጥ ቦይ ክዳል። ድንቀም ኃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ የተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈልጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሐቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታከት ይበርዛል ይከልሳል። ግራዚያኒ መንግስቱ በጊዜው ኢያፓን ከህዝብ ለመነጠል ሐሰት በሐሰት ከመሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሊከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ሙራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂነን በሚል ሽፋን ኢትዮጵያዊነን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በስተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ ትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለሀገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ሞር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያለበውን ሳይሆን ያገርና የህዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለሀገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነታሪኩ ጠቅሶ አትዋሽ፣ ታሪክን አትበርዝ፣ የህዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት በኒዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲሃቅን ደም የጠማው ብለው አውግዘው ኢሃፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሃፓ መሪዎችና አባሎች ጉዳይ ባነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግፍ የተረሸነውን ወጣት ትውልድ ነጋ ጠባ ሲያወግዙ ስንሰማ አልበስቶም ፕሮፌሰር መስፍን ዝም አይነቅዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን በያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግ በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያክቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢሃፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢሃፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢሃፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ፣ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮምብ ወዘተ፣ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማጣመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢሃፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ከላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ ያገራቸውን ታሪክ ጠንቅቀው ያላወቁ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ በጸረወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው ስለወያኔ ማንነት ከግልብ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጃም ላኩ የሆነ የባዕድ ገደል ማሚቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን እስራኤል ብለው ተያይዘውታል። አዲስ የሰለጠነ ፖለቲካልና ሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማረቅ ጽል ያለጠፈ ከአጸደ መቅደሱ ይውጣ። ለዘላለም ዝም ይበል። ወዘተ ይሉና ጸሎትና መለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በመረቱ በቡሽ ሳሪ ደግሞ ኦባማ ሆኖ አልመሰል መድሃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ላረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሁትነት ተክተው በነበረ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ አሜሪካና ባዳንን መለመኑን ትተው በህዝባቸው መመካተን ተምረው በነበር ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ ጎንበስ ያሉለት ሰው ልመና ይበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎስ ይቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያተውልድ የባደሪዎት በመጀመሪያ ያዘ ሲሉ ሐቁ ግን ያተውልድ ባገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ቢታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። ለባድ ሪዮት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብዝ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለሀገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናቀው ታሪክ ያ ትውልድ ማንንም ሆነ ምንን ከሀገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያባም ቢሆን ከሀገሩ በፊት ባዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር ቻይና መንግስቱ ኃይለ ማርያምን ሲደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ የሱዳን ተቃዋሚዎችን አሳልፎ መስጠት ያገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር ወያኔ በአሜሪካ ተዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና አለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው ያገርና የህዝብን ጥቅም አሳልፎ ሰጥቶ በነበር የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን በበቃ ነበር ግን በክሩናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር ይሃባ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም አቀኛ ታሪክን ስንቃኝ ያ ተውልድም ሆነ ይሃባ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም ለባዕድ ሃያል ሆነ ለሀገር ውስጥ እብሪተኛ አገዛዝ አላጎበደዱም ታግለው ተሰው እንጂ ይህ ነው ዋናው ሀቅ የዛሬዎቹን የታሪክ በራጆች ከትላንቱ ጀግና ተውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከመላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት የህዝብ አብዮት በምርጥ መኮንኖች ተቀምጦ ፋሽስታዊው ጽልመት በሀገር ላይ ሊሰፍን ቀና ቀና ሲል ይሃባ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጅ ነፍሰ ገዳይ የሆኑ ዛሬ ያን ተውልድ ሆነ ይሃባን ሊወነጅሉ ሊፈቀድላቸው አይችልም ያገርን ጥቅም በማስቀደም ይሃባ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስለስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለሀገሩ ሲታገል ባረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከኩ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከኩ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅብጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አኩሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ይሃባም የዚህ ቅርስ ነጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። حزب سينساسا كغجوچ كل سغات አልገባቸው ለገጁ ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጪ ሊሆኑ ነው ብለው ባዳንን ማማከር አልገቡም ሁኔታው ሲጠጥር ከፎክቶር ወረው ተሰው እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም ይሃፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም ልጄ ወገኔ አላለውም ወያኔ ይሄድክ ብሎ ጭምብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም ከወያኔ ጋር በቆጠኝነት አልተጫጨም ስልጣን አልተካፈለም ህዝብን በተለይም አማራውን አልዘለፈም ማን ታገለ ማን ተሰዋ ማን አገርን ረስቶ ይግል ኑሮውን ኖረ ማን ለወያኔ ጊዜ ይሰጠው አለ ወያኔ በኢሃፓ ጓዶች በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ አብሮ ተደራጀ ማን ጠበበ ማንም ቢያለ ተቃወመ ማን በነ ፕሮፌሰር አስራት ላይ ፈረደ ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ ማን ስንቱን አገር ወዳድ ገደለ አስገደለ ሂሳብ ይወራረድ ቢባል ሲያንስ ነው መልስ ያሻዋል ያለፈው አለፈ ብንል ደግሞ ባለፈው ባገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጫዋጥበው ጸንቶ የታገለውን ከሳሽ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው ምን ነው አተቆጣችሁ ደመመራራ ሆናችሁ ለሚሉን ምላሻችን ምን ነው አንቆጣ አንጤስ የፈሰሰው እኮ የህዝብ ደም ነው እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወደ አለፈው አይናችን መመለሱን ለሀገር ብለን በተውን ነበር ግን ይህ ትክክል አይደለም ታሪክ በራጆች የሚደብቁት ወይም የሚያበላሹአቸው መሰረታዊ ሐቆች አሏቸው የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ከፈፈለን እቅዳቸውን ሊያጸድቁ ነው ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው የወያኔን አገዛዝ በሁሉም መልኩ የደገፉና ሐላፊ ተባባሪ ሆነ ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች የአርባ ጉጉ በደኖ ነፍሰ ገዳዮች ስንቱን ንጹህ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት አሰፋ ማሩ ለጋይም ተስፋዬ ታደሰና ስንቶቹ ህይወት መጥፋት ተጠያቂዎች ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ህዝብን ይቅርታ ሳይጠይቁ ከህዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም ክርስቲያን ነኝ ባይግለሰብ ደግሞ እኛ በመናቀው ለወንጀሉ ለጥፋቱ ንስሐ ይገባል ቁንጫ ቅማልና ቱሃን በፈላበት ገዳም ይዘጋል ይራባል ሰውነቱ ሊቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄስ ሆኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር ማየትም አንፈልግም ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም አይገባውም ፈሪተ ላይ ነጋሪት መደለቅ አለበት ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም ነፍሰ ገዳዮችና ወንጀለኞችን ሳይገቡ በሸፈንፈን ዛሬ የተግላባውራ ሊሆኑ ከተነሱ ያለፈው ብሶ ይከተላል እንጂ ለውጥ አይመጣም። ወንጀለኛ ወግድ ተለይ ጥሩምባ ይነፋ። ታሪክ አይበረስንል በራጆች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለሀገር የሚበጅ ስምሪት አልተያዙም። የቆሸሸ ታሪካቸውን በንሳ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና ኢህአፓንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንሳ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው።
የጀግና ነው ቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆው አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅብ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አዋራው ይገለባበጣል የላዩ በስሩ ይቀጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም በስሩ ማናለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየዬ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚላጉል ሰበብ በሚላጉል ምጸት መቆየት ደግ ነው ሁሉም ታለፈና አገር ሞታየናት ጭራሽ እንደገና አረንጓዴ ቢጫ ቀዩ ዓላማችን ተንቆ ተዋርዶ ወድቋየው ዓይናችን የአድዋ አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ አገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አዋራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ